ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞ ከአሜሪካ ድምጽ ሬዲዮ ተጀምሯል። ለ30 ደቂቃዎች ከመስታወት አራጋው ጋር አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። በዛሬው የጋቢና ጉዟችን በመጀመሪያ የሚሆነው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ያደረጉት ንግግር ይሆናል።
ትልቁ ስለ ነው ተወሰድኩት ስለ ይደምይ የተንጠባጠበ ነው ተወሰድኩት በባንዴጅ ታስሮ ከዛ ውስጥ ሰቅሎም
ወደ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ያደረጉትን ንግግር ይሆናል እናሰማችሁ። ከዚሁ ጋር በተያያዘ በምጣኔ ሀብት ዙሪያ ያደረጉትንም ይዘናል። በፓርላማም ቀርበው ስለ ሀገሪቱ ጠቅላላ ሁኔታ ያስረዱታል።
አንዳንዶቹን የምንፈታበት ምክንያት ኢትዮጵያ ውስጥ ያ ቴንስፉል በጣም ጥላቻ ላይ የተመሰረተ የፖለቲካ አካሄድ የዘር እልቂት ሊያመጣ እየሄደ ነው።
በምጣኔ ሀብት በተለይ ወደ ግል ዘርፍ የሚዛወሩ ተቋማትን ጉዳይ አስመልክቶ ያደረጉት ንግግር ከባለሙያዎች ጋር ባደረግነው ውይይት የምንዳስሰው ይሆናል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የመልካም አስተዳደር ችግር ከአድራጎቶቻቸው ሊቆጠቡ የሚገባቸው የፖለቲካ ነጋዴዎች የሚፈጥሩት ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ለ15 ሰው ህይወት መጥፋት ምክንያት የሆኑ የደቡብ ብሔር ብሔረሰቦችና ህዝቦች ክልል 3 ከተሞች ውስጥ ሰሞኑን የተፈጠሩ ግጭቶችን አስመልክቶ ከከተሞቹ ኗሪዎች ጋር ለመወያየትና የጋራ መፍትሄ ለማፈላለግ እዚያው የሚገኙት ጠቅላይ ሚኒስትር አብይ ዛሬ ከሐዋሳና ከወላይታ ሶዶ ኗሪዎች ጋር ውለዋል። የሲዳማ ህዝብ ጠላቶች ብለው የጠሯቸውን በፊቼ ጨምበላላ በዓል ወቅት ደም የፈሰሰበት ግጭት እንዲፈጠር ምክንያት የሆኑ ሰዎችን ከህዝቡ ጋር ሆነው ለፍርድ ለማቅረብ እንደሚሰሩም ጠቅላይ ሚኒስትሩ ተናግረዋል። እስረኞችን በመልቀቅ በኩልም በፌዴራል ደረጃ እየተከናወኑ ያሉ ስራዎችን አንስተው የደቡብ ህዝቦች ክልልም በዚህ በኩል ሊንቀሳቀስ እንደሚገባ አሳስበዋል። ሲዳማ በክልል ደረጃ እንዲዋቀር ሐዋሳ ላይ ለቀረበላቸው ጥያቄ መልስ ሲሰጡ ህዝቡ ጥያቄዎቹን እንዲያነሳ ህገ መንግስቱ እንደሚፈቅድ አመልክተው ክልል መሆን ለምን አስፈለገ በሚገባ እንዲወያዩ መክረዋል። በፌዴራል ደረጃም በጥያቄው ላይ እንደሚወያዩ የጠቆሙት ጠቅላይ ሚኒስትር አብይ በህገ መንግስታዊ አግባብ እንዲቀርብና ህገ መንግስታዊ መፍትሄ እንደሚፈለግለትም ገልጸዋል።
በዩናይትድ ስቴትስ ደቡብ ምዕራባዊ ድንበር ላይ የኢሚግሬሽን ባለስልጣናት ከወላጆቻቸው ተነጥለው ለብቻ የኖሯቸው ህጻናት ሲያለቅሱና እናቴን አባቴን እያሉ ሲለምኑ የሚሰሙበት የድምጽ ቅጂ በትራምፕ አስተዳደር እና ካለ ህጋዊ ፈቃድ በሚገቡ ስደተኞች ላይ በሚከተለው ጥብቅ ፖሊሲ ላይ የሚሰነዝረውን ቁጣ አባብሶታል። ወደ 8 ደቂቃ የሚሆነው የህጻናቱ ድምጽ ቅጂ የለቀቀው ፕሮፐብሊካ የተባለ ነጻ መርማሪ የዜና አውታር ነው።
የዩናይትድ ስቴትስ ተጨማሪ ቀረጥ ብትጥልብን ያላትን እቅድ ተግባራዊ ካደረገች ተገቢውን አጸፋ መልሳለሁ ስትል ቻይና ተናገረች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የመንግስታቸው የንግድ ተወካይ ቻይና በምትልከው የ2 ቢሊዮን ዶላርስ ሸቀጥ የ10% ቀረጥ ሊጣልባት የሚገባቸውን ምርቶች ዝርዝር እንዲያወጣ መጠየቃቸውን ትናንት ማስታወቃቸው ይታወሳል።
ከየመኗ የወደብ ከተማ ከሁዴይዳና ዙሪያውን ካሉት አካባቢዎች ውጊያውን ሸሽተው ከ5000 በላይ ነዋሪዎች መሰደዳቸውን የተባበሩት መንግስታት ድርጅት አስታውቋል። ውጊያው በመቀጠሉም የሚሰደደው ህዝብ ቁጥር ይጨምራል ብለን እንጠብቃለን ሲሉ የድርጅቱ ቃል አቀባይ ስቴፋን ዱጃይካ ገልጠዋል። አሁን ሆዴዳ ውስጥ ቁጥራቸው ወደ 6000 የሚጠጉ ሲቪሎች እንዳሉ የጠቆሙት የሰብአዊ እርዳታ ድርጅቶች ምግብ፣ ነዳጅና ያጣዳፊ እርዳታ ጠቅሎችን አዘጋጅተዋል ብለዋል።
በተመጨረሻም ሰሜን ኮሪያና ዩናይትድ ስቴትስ ባለፈው ሳምንት ሲንጋፖር ውስጥ ባካሄዱት ታሪካዊ ስብሰባ የደረሱን ስምምነት ተግባራዊ ለማድረግ እንደሚችሉ ተስፋ አለኝ ሲሉ የቻይና ፕሬዚዳንት ሺ ጂንፒንግ ተናገሩ። ለምሽቱ ያዝናቸው ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዚአብሔርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
በበርካታ የኢትዮጵያ ሀብት በተለያዩ ሀገራት ተከማችቷል ያሉት ጠቅላይ ሚኒስትር አብይ አህመድ ተጠያቂዎቹን ለህግ ለማቅረብ ከሀገራቱ መንግስታት ጋር እየተሰራ መሆኑን ገልጸዋል። እነዚህ ሌቦች ያልታወቀባቸው መስሏቸው ሲሸርቡና ሲዶልቱ መዋላቸውን ተጨማሪ በሽታ ነው ብለዋል ጠቅላይ ሚኒስትሩ። እስካሁን በሙስና ሲጠየቁ የቆዩትም ቅርንጫፎቹ ብቻ ናቸው ሲሉ ከመንግስት ውጪ ባሉ አካላት ሲነሳ የቆየውን ሐሳብ አስተጋብተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት በተለያዩ ጉዳዮች የሰጡትን ማብራሪያ ትኩረት በማድረግ እስክንድር ፍሬው ተከታዩን ዘግቧል።
ስለዳመጣችሁ በጣም አመሰግናለሁ። በሚቀጥለው እንደዛሬው ፍሬሽ ሪፖርት አቅራቢ ሳልሆን ተዘጋጅቼ እመጣለሁ። ለዛሬ አመሰግናለሁ።
ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ከፓርላማ ባላት ለተነሱ ጥያቄዎች የሰጡት ምላሽ ያቀረቡት ማብራሪያ እንደዚህ የተዋዛ ባግራሞትም የተደመጠ ነበር። በአብዛኛዎቹ አባላት ሳቅና ፈገግታ የታጀበ በጭብጨባ የተጠናቀቀ። ዶክተር አብይ በዚህ ማብራሪያ ያነሷቸው ነጥቦች ግን ዛሬም መወያያ ሆነው ቀጥለዋል። ጠቅላይ ሚኒስትሩ በዚህ ማብራሪያ በሽብርም ሆነ በሌሎች ጉዳዮች ተጠርጥረው የታሰሩ ወገኖች እየተፈቱ ያሉት የአገሪቱን ህጎች መሰረት በማድረግ መሆኑን ተናግረዋል። አንዳንዶቹ እየተፈቱ ያሉት ግን አገሪቱን ዘርና ብሔርን መሰረት ካደረገ እልቂት ለመታደግ ጭምር ነው ብለዋል።
አንዳንዶቹን የምንፈታበት ምክንያት ኢትዮጵያ ውስጥ ያ ቴንስፉል በጣም ጥላቻ ላይ የተመሰረተ የፖለቲካ አካሄድ የዘር እልቂት ሊያመጣ ይሄደ ነው። ሁሉ በዘር ነው። ሁሉ ነገር ፖለቲካ ብቻ አይደለም፣ ሃይማኖትም። አሜሪካ ያለው ሲኖዶስ እና እዚህ ያለው ሲኖዶስ ኦርቶዶክስ ብቻ አይደለም፣ ከኋላ ብሔር አለ። መቆም አለበት። ይሄ አይጠቅመንም። አየነው ኪሳራ ነው። አሁንም ያዋጣው ነገር ብሔር ማግኘት የሚገባውን ክብር ማግኘት የሚገባውን አጠቃላይ ነገር ካገኘ በኋላ እንደ ሀገር አብሮ ለመኖር ግን የማይቸገር መሆን አለበት። ሁለተኛው ሰላም በሰላም ብቻ ነው የሚገኘው። ሰላም በማሰረት አይገኝም። ያብሳል ጉዳዩ። ይህ ሀገር የሁሉም ኢትዮጵያዊ ነው እና ዜጎች በሀገራቸው ጉዳይ ያገባኛል፣ የኔ ነው፣ ይሆነኛል ብሎ ሊሳተፉ መፍቀድ ያስፈልጋል። መንገዱ ይለያይ ይሆናል እንጂ ሁሉም ሀገር የሚወድ የሀገሩ እድገት የሚመኝ ለሀገር ታላቅነት አለማለሁ ብሎ የሚሰራ መሆኑን ማመን አለብን። እኛ ብቻ ለምን ቆረቆረው? ለኢትዮጵያ ሁሉም ይቆረቆራል።
በሙስና ተጠርጥረው ታስረው የነበሩትንና በይቅርታና ክስ በማቋረጥ የተፈቱትን ዜጎች በተመለከተም ዋነኞቹ ያሉ ቅርንጫፎቹ ላይ መተኮሩ ተገቢ እንዳልሆነ ተናግረዋል።
የሙስና መንስኤ መዋቅራዊ መሆኑን ማየት ተገቢ ነው። ላለፉት 10 አመታት 15 አመታት የሆኑ ሰዎች ስናስር ሙስናው ለምንድን ነው እየጨመረ የሄደው? እየቀነሰ እኮ አልመጣም። እየጨመረ እየሰፋ ለምንድን ነው የሄደው? ምንጩን ጥለን ቅርንጫፉ ላይ ጊዜ እያባከን ነው ማለት ነው። ዋናው ሶርሱን በሚያጠቃና ሙስናን በሚደፈጥጥ አግባብ ይሄን አይደለም ማለት ነው። ሁለተኛው የዲሞክራሲ አውድ መጥበብ ነው። ዲሞክራሲ እየሰፋ ሲሄድ ሰዎች ግልጽ መጻፍ መናገር ሲችሉ ሙስና ለመዋራት እድል ይሰጣል። ያም በታድሶ እንዳየነው የዲሞክራሲ አውድ እየጠበበ ሲሄድ አንዱ ለሙስና የሚመች በር ከፋች ሆኖ ይታያል። ሶስተኛ የሶስት መንግስት አካላት ነው፣ ፓርላማው፣ አስፈጻሚው፣ ህግ አውጪው አንዱ አንዱን እየተቆጣጠረ የሚሄድበት አግባብ የተሟላ ካልሆነ ሙስና ይቀጥላል። የፍትህ እጦት፣ የፍትህ ችግር። ሰው ፍትህ በገንዘብ የሚገዛ ከሆነ በገንዘብ ማሰር በገንዘብ መፍታት የሚችል ከሆነ
ሙስና ይስፋፋል። የፍትህ ስርዓታችን ያለበት ደግሞ ታቆታላችሁ። እነዚህን ጉዳዮች ጀምረን ሚዲያ ነፃ መሆን አለበት። በነፃነት ይሄን ነገር ሊዋጋ የሚያስችል ቆናና ብቃት ሊይዝ ይገባል። ይሄን ያደረግን እንደሆነ ሙስናን በጸረ ሙስና ትግል ብቻ ሳይሆን ሌብነት ብልሹነት መሆኑን በማስተማር ጭምር ከመሰረቱ መፍታት ይቻላል።
የሕግ የበላይነት ጉዳይም ከዚህ ጋር ተያይዞ መነሳት እንዳለበት ነው ጠቅላይ ሚኒስትሩ የፓርላማ ባላተን ፈገግ ባሰኛ አገላለጽ የተናገሩት።
ሰዎች ለይቅርታው ተገስቶ መንግስት የሚያረጋውን መፍታት እንደ ገራገርነት የሚያስቡዋል። ማሰር የማይችል መንግስት አድርገው የሚያስቡዋል። ስህተት ነው። ማሰር ያደግንበት የለመድነው ጉዳይ ነው። ምንም የሚከብድ ችግር የለውም። አባቶቻችን ታስረዋል፣ እኛ ታስረናል፣ ይቀጥላል፣ እናቀዋለን። ግን አይጠቅምም። እጃችሁን መሰብሰብ ያለባችሁ ሰዎች እጃችሁን መሰብሰብ ጥሩ ይሆናል።
ከዚሁ ከሙስና ጋር በተያያዘ ያለው ችግር እጅግ የከፋ መሆኑን ያብራሩት ጠቅላይ ሚኒስትር አብይ ሙስተኞች ከሀገር ውጭ ያከማቹት ሀብት ከፍተኛ መሆኑን ገልጸዋል። መንግስታቸው ከተለያዩ ሀገራት ጋር በመተባበር ሁኔታውን እየመረመረ መሆኑንም ገልጸዋል።
ሀብት የዘረፉ ሰዎች ኢትዮጵያ ውስጥ አሉ ወይ? የሉም? አሉ። ምንም ጥያቄ የለውም። መዝረፍ ብቻ ሳይሆን የኢትዮጵያ በርካታ ሀብት በተለያየ ሀገር ተከማችቷል። ምንም ጥርጥር የለውም። እንዳትጠራጠሩ። ይሄን ማለት ሁለት ምርጫ ነው ያለን ለዚህ ጉዳይ። እንደ ከዚህ ቀደሙ በሂደት ይጣራል ብለን ሰብስበን ማስገባትና ያጣራ መሄድ አንዱ መፍትሄ ነው። ሁለተኛው መፍትሄ ደግሞ የተሟላ ማስረጃ እስከምናጣራ ሰዎቹን አይናችን እንዳረፈባቸው አጣርተን መረጃን ሰብስበን። ይሄ ምርጫ እንግዲህ የትኛው ይሻላል እንደ ዲሞክራሲው አግባብ ይለያያል። አንዳንድ ሀገራት ይቸገራሉ፣ አንዳንድ ሀገራት ይተባበራሉ። የሚተባበረው ምን የሚቸገረው ኢትዮጵያ አሁን በጀመረችው መንገድ አንድ ለጠንካራ ከሆነች የግዱን ያደርጋል። ብዙ ሀገራት ተደርጓል። ሊተባበሩ ምልክት ያሳዩ ሀገራትም መነሻው በውስጥ ያለው ጥንካሬ ነው። ከዚያ በመነሳት መረጃ የሚያቀብሉ ሀገራት አሉ። አብረን እየሰራን ያለ ነው። የተሟላ ነገር ስናገኝ እንደከዚህ ቀደሙ አስረን ከምናጣራ አጣርተን ብናስር ይሻላል ብለን ነው እንጂ ሌቦች የሉም ብለን አይደለም። ሌቦች መኖራቸው ብቻ ሳይሆን ሌብነታቸው ያልታወቀባቸው መስለው ሲሸርቡና ሲዶሉት መዋላቸው ደግሞ ተጨማሪ በሽታ ነው። ሰርቆ ዝምም ጥሩ ነው፣ ከዛ ሲሻገር ግን ጥሩ አይደለም። ይሄ ጉዳይ እየታየ እየተጣራ እርምጃ ይወሰዳል።
ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት ለፓርላማ አባላት በሰጡት ማብራሪያ ለደቡብ ኦሮሚያና አማራ ክልል ነዋሪዎች በተለይ በሚል ያስተላለፉት መልእክትም ነበር የትግራይ ብሔር ተወላጆችን በተመለከተ።
በዚሁ አጋጣሚ ከጥያቄው ጋር ብዙም ባይቀራረብ ለኢትዮጵያ ሕዝብ ከፍተኛ ጥሪ ማቅረብ እንፈልገው ስለ ትግራይ ሕዝብ ነው። የትግራይ ሕዝብ ዴሞክራሲ ይመጣል፣ ሰላም ይመጣል፣ ልማት ይመጣል ብሎ ከማንም በላይ ልጆቹን ገብሯል። አሁን ዛሬ መልካም አስተዳደር ከፍተኛ ችግር ያለው ትግራይ ክልል ውስጥ ነው። የትግራይ ክልል የተለየ ነገር ያገኘ የሚመስልን ዲሞክራሲ ያለው ይመስልን የተጠቀመን ይመስልን በተለይ ደቡብ፣ ኦሮሚያ፣ አማራ አካባቢ ያለን ሰዎች እባካችሁን የትግራይ ህዝብ አሁንም ውሃ ለመጠጣት ይቸገራል። አሁንም ያገኘው አንጃች ትርፍ የለም። ሮንግ በሆነ መንገድ ጥቂት ሰዎች ተሳስተው ሲያሳስቱን ወለጋ ጫፍ ያለ ጋዝ ነጋዴም ጭምር በስመ ትግራይ መቅጣት ተገቢ አይደለም። ምንም የሚያውቀው ነገር የለም፣ ያገኘው ነገርም የለም። ይሄ የምለውን ነገር የማያምን ሰው በፈለገው መንገድ ትግራይ ገጠር ሄዶ ማየት ይችላል። የምናገረው እውነት ነው። ጥቂቶች በስሙ ነግደው ይሆናል እንጂ የትግራይ ህዝብ የተለየ ነገር ያገኘው ነገር የለም። ጥቅምም አላገኘም፣ እምብዛም ጥቅምም አይፈልግም። የተለየ እንዲደረግለት አይፈልግም። ይህን ታሳቢ አድርጎ በየዞኑ በየወረዳው የሚገኙ የትግራይ ተወላጆች የአማራ ተወላጆች አካባቢያችን ሲኖሩ ወይም ባይስፋርሳ ሲኖር ጥበቃ ማድረግ ኢትዮጵያዊ ባህል መሆኑን ማወቅ አለብን። ያብዬ ወደምዬ የሚባል ነገር አይሰራም። ሚስተር ኤክስ ተጠፋ ብለን
የማያውቁ ሰዎችም ጭምር በዛ ወንጀል ሐሳብ በጥላቻ በቂ ማየት ለኢትዮጵያ አይበጅም። መለየት ያስፈልጋል። ይሄ ጥቃት እየበዛ ከሄደ ዘር መጫረስ ያመጣል። ይሄ ደግሞ ውርደት ለልጆቻችን ያሸጋግራል። ህዝባችን አስተዋይ ህዝብ ነው። ህዝባችን ይሄን ነገር መገንዘብ የሚችል ህዝብ ነው። ማስን የሚጠላና የሚያጥላላ የሚዲያ ዘመቻ ሊሆን ይችላል። በተግባር የሚደረግ በጀስቸር የሚታይ ጥላቻ ሊሆን ይችላል። እነዚህ ሁሉ ጉዳዮች እንዳይደረጉ በታላቅ ትህትና መለመን እፈልጋለሁ። ብዙ ጊዜ በተለያየ መንገድ የሚሰሙ ጉዳዮች አሳሳቢ ስለሆኑ የፖለቲካ ተቃዋሚ ፓርቲዎች ቲፒኤልኤፍ ማለት የትግራይ ህዝብ ማለት አይደለም። የትግራይን ህዝብ ማወቅ መረዳት ከፈለጋችሁ በአካል ሄዳችሁ ማየት ትችላላችሁ። መታገዝ መደገፍ የሚገባው ህዝብ እንጂ ተደምሮ እንደ ጥራት የሚታይ ህዝብ አይደለም። ደሃ ነው። ይህ አፕሮች አሁን የምናስበውን እርቅ፣ አሁን የምናስበውን ሰላም፣ አሁን የምናስበውን ፍቅርና እድገት አያመጣም። ጥፋት እንኳ ቢኖር ይቅርታ ይሻላል።
ዶክተር አብይ አህመድ ወደዚህ የጠቅላይ ሚኒስትርነት ስልጣን ከመጡ ወዲህ በፓርላማ ቀርበው ለጥያቄዎች ምላሽ ሲሰጡ የመጀመሪያቸው ነው። በዚህ ማብራሪያ ያነሷቸው ነጥቦች ግን እነሆ ማወያየታቸውን ቀጥለዋል። የኢህአዴግ መንግስት ራሱ በሽብር ተግባር መሳተፉን ማመናቸው ትኩረት ከሳቡት ውስጥ አንዱ ነው።
ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም? መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው።
የአሰብ ወደብ ያለ ውይይት መሰጠቱን የገለጹበት አስተያየትም የፓርላማ አባላትን ጭምር ፈገግ ካሰኙት መካከል ነበር።
ነገር ግን ለመከራከሪያ ይሆናል ወይ? አሁን የተነሳው ሐሳብ ውይይት ሳንወያይ ሳይወያይበት የሚለው መከራከሪያ ይሆናል ወይ? አይሆንም። አሰብ መች ተወያየን ስንሰጥ?
ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንቱ የፓርላማ ቆይታቸው በተለያዩ ርዕሶች ላይ ለተነሱ ሌሎች ጥያቄዎችም ምላሽና ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደሚቀጥለው ዘገባችን ነው የምናልፈው። የኢትዮጵያ መንግስት በይዞታው ያሉ ተቋማትን ወደ ግል ይዞታ የሚያዛውረው በመንግስት የበላይነት ባለድርሻነት በዘርፉ ልምድ ያላቸው ንግድ ኩባንያዎችና ሰፊውን ሕዝብ ባማከለ የባለቤትነት ይዞታ እንደሆነ ጠቅላይ ሚኒስትር አብይ አህመድ ይፋ አድርገዋል። በትላንትናው ዕለት ለሕዝብ ተወካዮች ምክር ቤት ንግግር ያደረጉትና ከተወካዮች ለተነሱ ጥያቄዎች መልስ የሰጡት ጠቅላይ ሚኒስትር በአጠቃላይ የኢትዮጵያን የምጣኔ ሀብት እንቅስቃሴ መዋቅራዊና የፖሊሲ ለውጦች ፈተናዎችን አብራርተዋል። ሄኖክ ሰማዝጌር ዝርዝሩን ይዟል።
በኢትዮጵያ መንግስት ቁጥጥር ስር የነበሩ የአየርና የባህር ጉዞ አገልግሎቶች፣ የገንዘብ የቴሌኮምና የኃይል ዘርፎችን ጨምሮ ሌሎችንም በከፊል ወይም ሙሉ በሙሉ ወደ ግል ይዞታ እንደሚያዛውር የኢህአዴግ ስራ አስፈጻሚ ኮሚቴ ከወሰነ ወዲህ ተፈጻሚነቱ ብዙዎችን ሲያነጋግር ቆይቷል። ጠቅላይ ሚኒስትር አብይ አህመድ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ዝርዝር አፈጻጸሙን ዘርዝረው ገልጸዋል። በዚህ መሰረት
የኩባንያ ሼር ሽያጮች በተለይ ዋና ዋናዎቹ ዋናው ሼር በመንግስት እጅ የሚቆይ፣ ሁለተኛ ቢያንስ እስከ 5% ኢትዮጵያውያን በውስጥም በውጭም ያሉ የሚሳተፉበት፣ ይሄ ማለት አንድ ግለሰብ 5% ያለውን ድርሻ መግዛት ይችላልው ቢል መግዛት የማይችልበት፣ በጥቂት አቅም ብቻ ለብዙዎች የሚሰራጭበት ማለት ነው። 5% በሚሊዮን የሚቆጠሩ ሰዎች የሚሳተፉበት ይሆናል። ከዚያ የተረፈው ከ30 እስከ 40 የሚጠጋው ፐርሰንት በሴክተሩ ቢያንስ ከአንድ እስከ 10ኛ ከፍተኛ ልምድ ያላቸው ኩባንያዎች ብቻ የሚሳተፉበት ይሆናል።
ኢትዮጵያ የግል ዘርፉን ተሳትፎ በምጣኔ ሀብቷ እንድታስፋፋ፣ የገበያ ተወዳዳሪነት እንዲጠናከር፣ ቀልጣፋ አሰራሮችን ለማምጣት የሚያስችሉ የጥናትና ምርምር እንደዚሁም የቴክኖሎጂ ግብዓቶችን እንድታሳካ የዓለም የገንዘብ ተቋማት እንደዚሁም የዓለም የንግድ ስምምነት ድርጅቶች ስትጠየቅ ስትወተወት የቆየችበት ጉዳይ ነው። ጠቅላይ ሚኒስትር አብይ አህመድም በትናንቱ ንግግራቸው የግል ባለሀብቶችን የሚያሳትፈው የባለቤትነት ሽግግር ለዘርፎቹ መጠናከር ይረዳል ብለዋል።
ጠንካራ የሆኑ ኩባንያዎች ይበልጥ ተወዳዳሪና ውጤታማ የሚያደርግ፣ ደካሞቹን ወደ ለውጥ የሚያስገባ እንዲያስገባም የሚመራ ይሆናል። ይሄ ሲሆን የአገልግሎት ጥራት ይረጋገጣል፣ የአስተዳደር ውጤታማነት ይረጋገጣል፣ የውጭ ምንዛሬ ተበድረው መክፈል የሚቸገሩ ኩባንያዎች አዳዲስ ካፒታል ኢንጀክስ ለሚደረግላቸው ያን ማድረግ ሳይቸገሩ አጠቃላይ ኢትዮጵያ ያለችበትን እዳ የመክፈል አቅም ከፍ ያደርጋል።
የኢትዮጵያ መንግስት የገበያ አሰባሰብ ችግር እንደገጠመው ጠቅላይ ሚኒስትሩ ገልጸዋል። የኢትዮጵያ የገንዘብ ሚኒስትር ዶክተር አብርሃም ተከስተ በመንግስት በዚህ አመት የገበያ አሰባሰብ ግቡን በ50 ቢሊዮን ብር መጓደል እንደማያሳካ መናገራቸው ይታወሳል። የውጭ ምንዛሬ ችግርም በሀገሪቱ ምጣኔ ሀብት የደቀነውን ፈተናና ችግር ጠቅላይ ሚኒስትሩ ሰፊ ማብራሪያ ሰጥተውበታል። የጠቅላይ ሚኒስትሩ ንግግር መሰረታዊ የሆኑ መዋቅራዊና የፖሊሲ ለውጦችን ያካተተ መሆኑን ያብራሩት የልማት ምጣኔ ተንታኙ ዶክተር አክሎግ ቢራራ የድርጅቶች ሽያጭ የገቢ ማጓደልን ከመሙላት ባለፈ አፈጻጸሙና የመጨረሻ ግቡ ምርታና ምርታማነትን ማሻሻል፣ ቅልጥፍና ያለው አሰራርና ቴክኖሎጂን ማዋደድን ይጠይቃል ይላሉ።
የግል ክፍሉ የሚስፋፋበት ሁኔታ መሰረት መጣል አለበት። ይኸውም ምንድነው? ሬጉላቶሪ ፍሬምወርኩ የግል ክፍሉን የሚያሳድግ መሆን ይኖርበታል። የፖሊሲ ጥያቄ አፍተሮል አልቲሜትሊ የፖሊሲ ጥያቄም ጭምር ነው። ያንን እንግዲህ ዘሃብቱ ሪሊ ባይዘቡለት ምንድነው የመንግስት ድርጅቶች ፓርቲ ድርጅቶች የበላይነቱን መያዛቸው ማቆም አለበት ካሉ ዘን እነዚህ ሲበደሩ የቆዩ ድርጅቶች ፈሰስ ማድረግ አለባቸው፣ ኦዲትድ መሆን አለባቸው። አቶ ይሎ ኦዲትድ ካልሆኑ የተበደሩትን ብድር ምን ላይ አዋሉት? ገንዘቡ ተሰርቆ ወደ ውጭ ሀገር ሄደ? ሆነ ሆነ ለግል ጥቅም ዋለ? ይሄ ሁሉ እኮ መወራረድ አለበት፣ ኦዲትድ መሆን አለበት። የኢትዮጵያ ህዝብ ሪሊ ዲዘርቭ ያደርጋል ይህን የኦዲቲንግ ሰው። ስለዚህ አትራፊ ያልሆኑ ድርጅቶች በባንኮች ብድር ብቻ ሲንቀሳቀሱ የቆዩ በኢትዮጵያ ውስጥ ሚና ሊኖራቸው አይችልም። አትራፊ የሆኑት ደግሞ ኢፊሽንት እንዲሆኑ፣ ቅልጥፍና እንዲኖራቸው የፐብሊክ ኮርፖሬሽን እንዲሆኑ ያምራል። ምክንያቱም ኮምፒቲሽኑን በጣም ጠንካራ ያደርገዋል፣ የስራ እድል ይፈጣል። Where there is competitive የሆነ economic environment ካለ ዜን የስራ እድል ይፈጠራል። የመታያሎች እያደጉ ይሄዳሉ። ለሪሰርች የሚውል ገንዘብ ይኖራል። ለኢኖቬሽን የሚውል ገንዘብ ይኖራል። ግን አይ እኛ ለማድረግ የምንፈልገው እዳችን መክፈል ነው። እዳውን እኮ በእዳ ይሄ መዋቅራዊ የሆነ ለውጥ ከሌለ እዳውን በእዳ እንከፍላለን ማለት ነው። የዛሬ 15 ዓመት
የልማትን ህጋዊና ማህበረሰባዊ ፍትህ ተጠቃሚነት የሚያጠናው ብሩክ ተሾመ በኢትዮጵያ ምጣኔ ሀብት በአጭርና በረጅም ጊዜ የግሉ ዘርፍ ተሳትፎ መጨመሩ የሚያበረክታቸውን አስተዋጽኦች ያስረዳል።
እነዚህ ድርጅቶች የበለጠ ተፎካካሪ፣ የበለጠ አምራች ወይም ኢፊሽንት እንደሚሆኑ፣ ለመንግስትም የሚገባው ለድርጅቱ የሚገባው ገቢ እንደሚጨምር፣ ለመንግስትም የሚገባው ግብር እና ሌሎች ተያያዥ ጥቅሞች እንደሚጨምር አድርገን ነው ማሰብ ያለብን። ያ ማለት ይሄ የአንድ ጊዜ ሂደት ሳይሆን በቀጣይነት እየዳበረ እየተስተካከለ እንደገናም ድርጅቱ እየሰፋና እየጠነከረ የሚሄድበትና ሁላችንም ከዛ የምንጠቀምበት ሂደት ተደርጎ ነው መታሰብ ያለበት።
ጠቅላይ ሚኒስትር አብይ አህመድ በንግግራቸው ህዝባዊና የመንግስት ባለቤትነት የሚያስፈልጋቸው እንደ ቡናና የማዕድን ስራዎችን በተመለከተ የታዩ አፈጻጸም ችግሮችን ገልጸው ማስተካከያ እንደሚደረግበት አስረድተዋል። በተለይ የቡና እርሻ ልማት ስራዎችን በተመለከተና የማዕድን ማውጣት ስራዎችን በተመለከተ አጠቃላይ ኢትዮጵያ ላለፉት 10 ዓመታት ያስመዘገበችውን የምጣኔ ሀብት እድገት ማስቀጠል የሞት ሽረት ጉዳይ እንደሆነ ጠቅላይ ሚኒስትሩ ጨምረው ገልጸዋል። በአሁኑ ሰዓት ምጣኔ ሀብቱ በማደግና ባለማደግ ወይም እንደዚሁ ቀዝቅዞ በመቅረት አደጋ ላይ ነው ሲሉም አሳስበዋል።
እስካሁን ላለፉት 10 ዓመታት ያገኘናቸውን ኢኮኖሚክ እድገት ማስቀጠል አንችልም። አስደናቂ እድገት አመጣናል። እዚህ ከቆምን ዋጋ የለውም እስካሁን ማደጋችን። መቆም የለበትም፣ መቀጠል አለበት። ማስቀጠል የማንችልበት ነገር ላይ እንዳለን መገንዘብ ያስፈልጋል። ዘርዘር አርጎ ከዚህ በላይ ማንሳት ይቻላል። ኢኮኖሚው ከፍተኛ ችግር ውስጥ ነው ያለው። ማሻሻያ ማስተካከያ እርምጃ ካልወሰድን ነገሮች ወደ ኋላ ይመለሱና ቴሌኮም ብቻ ሳይሆን ኢትዮጵያም ጥያቄ ውስጥ ልትገባ ትችላለች ማለት ነው። አሁን ባለው ሁኔታ ኢትዮጵያ ባስቀመጥነው እቅድ መሰረት 18 ቢሊዮን ዶላር ማመንጨት ይጠበቅባት ነበር። እኛው ባስቀመጥነው እቅድ ከውጭ ገበያ 18 ቢሊዮን ዶላር የሚጠበቅባት ሀገር ከዛ በጣም በጣም ያነሰ ገንዘብ ነው አሁን ያገኘቻለች።
በዚህ ወሳኝ የመጣኔ ሀብት ፖሊሲ ለውጥ እርምጃ ዙሪያ የተለያዩ ተንተናዎችንና ባለሙያዎችን እያቀረብን ለእናንተ ዜናውንና ተንተናውን ማድረሳችን እንቀጥላለን። ለአሜሪካ ድምጽ ሄኖክ ሰማግዘር ነኝ። ተከታዩ ዘገባችን ወደ ማላዊ ይሆናል። የሚወስደን የአየር ንብረት ለውጥን እንደዚሁም ደግሞ ገበሬዎች ይህንን ሁኔታ ለመቋቋም የሚችሉበትን መንገድ የሚያመላክት ዘገባ ነው። ላሜክ ማሲና ከብላንታየር ዘገባው መስታወት አረጋው ይዛለች።
ይህ የፍራይዴይ ቻኩዳ የእርሻ ቦታ 20 ጆንያ በቆሎ በየአመቱ መሰብሰብ የሚቻልበት አውድማ ነበር። በዚህ አመት ግን ፍራይዴይ 3 ጆንያ ብቻ ነው መሰብሰብ የቻለው።
The rain stopped towards the end of December. በቆሎን ከዘራን በኋላ በታህሳስ ወር መዝነብ የሚገባው ዝናብ ሳይዘንብ ቀረ። በጥር ወር ተመልሶ መዝነብ ቢጀምርም በውሃ እጥረት የደረቀውን ሰብላችንን ሊታደገው ግን አልቻለም።
I have used the money I received to buy maize. Another
part. በተሰጠኝ ገንዘብ የበቆሎ ዘር ገዝቼበታለሁ። በከፊሉ ገንዘብ ደግሞ በጓሮ የምተክለው ሽንኩርት ገዛው። የተረፈውን ጥቂት ገንዘብ በመንዶራ በሚገኘው የብድር አገልግሎት አስቀመጥኩት። ወደፊት ገንዘብ ስፈልግ በቀላሉ የምበደረው ይሆናል ማለት ነው።
ፍራይዴይ በሚኖርበት አቅራቢያ ያሉ ገበሬዎችም በዝናብ እጥረት ሳቢያ ሰብሎቻቸው ከጥቅም ውጪ ሆኖ ነበር። አብዛኛዎቹም የምግብ እጥረት አጋጥሟቸዋል። በአቅራቢያው ከሚገኙት ገበሬዎች ጋር በጋራ ያጡትን ሰብል መካሻ ይሆን ዘንድ የዓለም የምግብ ድርጅት ለእያንዳንዳቸው $55 እርዳታ ሰጥቷቸዋል። እርዳታው የአየር ንብረት ዋስትና በመባል ነው የሚታወቀው። የዓለም የምግብ ድርጅት ከዛሬ 4 ዓመት በፊት በድርቅ ምክንያት በገበሬዎች ላይ ተጋግሞ የሚከሰተውን ችግር ለመቅረፍ ነው ይህንን ድጎማ የጀመረው። ኪጋንዚ ኒያኮቶ ከዓለም የምግብ ድርጅት
protection on drought damage or crops that have been much affected by drought and so far we
የአየር ንብረት ዋስትና የበቆሎ ሰብልን ጨምሮ ድርቅን ተከትሎ የሚመጡ ፈተናዎችን ለመቅረፍ የተጀመረው ዋስትና ነው። እስካሁን ብላንታየር ዞምባና ባላካ በተባሉ መንደሮች የሚኖሩ 10,000 አባወራዎችን መደጎም ችለናል። በዚህ የእርሻ ወቅትም 7,000 የሚሆኑ አባወራዎችን ለማገዝ ዝግጅታችንን ጨርሰናል።
ይህ ፕሮግራም ገበሬዎች በህብረት እንዲሰሩና የጋራ ንብረት እንዲያፈሩም ያነሳሳቸዋል። ጥልቅ ጉድባዎችን በመቆፈርና በመገንባት አፈር እንዳይሸረሸር መከላከልም ይችላሉ። ኪጋንዚ ኒያኮቶ ከዓለም የምግብ ድርጅት
They work for 14 days in every 2 months.
በየሁለት ወር ለ14 ቀናት ገበሬዎቹ በህብረት ይሰራሉ። ለቀናት ያፈሰሱትን ጉልበት ዓለም አቀፉ የምግብ ፕሮግራም እንደ ዋስትና ክፍያ ሆኖ ይቆጠርላቸዋል። ስለዚህ ወደ $17 የሚሆነውን የዋስትና ክፍያ ገበሬዎቹን ወክሎ ለዋስትና ሰጪዎቹ ይከፍላል ማለት ነው።
የካሳ ክፍያውን አንዳንዶቹ ገበሬዎች ለገበያ ለሚቀርብ የጓሮ አትክልት ስፍራ ማጎልበቻነት ያውሉታል። የዓለም የምግብ ድርጅት ድጎማውን በማስፋት በዝናብ እጥረት ከሚከሰተው ድርቅ በተጨማሪ ማሳን በሚያጠቁ ትላትሎች የተጠቃን የበቆሎ እርሻ ዋስትና ለመስጠት እቅድ ይዟል። የዛሬው የካፒና ጉዟችን እንግዲህ በዚሁ ተጠናቋል። ሄኖክ
አው በፌስቡክ አት ቪኦኤ አምሃሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ።
እናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማግዘር ነን። ዝግጅታችን ከመጠናቀቁ በፊት ዛሬ የሴኔጋል ብሔራዊ ቡድን ፖላንድን 2-1 በማሸነፍ የመጀመሪያው የአፍሪካ ቲም በማሸነፍ የመጀመሪያው አፍሪካ ቲም ሆኗል። እንኳን ደስ ያለን።
አው እንኳን ደስ ያለን። እንግዲህ በነገው ጉዞ እንገናኝ።
ሞክቢል ያበረውም በጣም ተደስቷል። ዝግጅታችንን በቴክኒክ የሚመራው አሁን ፈገግ ፈገግ እያለ ነው ሱሌ ታራዋሌም ከምዕራብ አፍሪካ ነው። እናመሰግናለን። መልካም ምሽት።
እናመሰግናለን። መልካም ምሽት። Kun Radio Sagale Amerikati.